ፍቺ ያበራል አልተለወጠም ዛሬም ይሰራል ዘላለም ይኖራል ያበራል ከመምኑት ጋርታ ያማጌ ቃል አያረችም የኢየሱስ ቃል አያረችም ዘላለም ይኖራል ያበራል
አምላክ ሆይ ማንነትህ ካይመሮ የሚያ እግዚአብሔርነትህ ለዘላለ 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 አምላክ አምላክ እግዚአብሔርነትህ ለዘላለ 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 አመልካለው አምላኬ ሆይ ማንነትህ አይምሮ የሚያ እግዚአብሔርነትህ lezelalem 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 amlake ho manete haimero yemya exaberunete lezelalem 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 amkalau uzobehe kafkatba uzobehe kafkatba kibir kibir
Hallelujah!
Hey!
Hey! ሃሌሉያ! የእግዚአብሔርን ቃል እናነባለን። ሐዋርያ ሥራ ምዕራፍ 11 ከቁጥር 19 ጀምሮ ያለውን አነባለሁ። በእስጢፋኖስም ላይ በተደረገው መከራ የተበተኑት እስከ ፍንቄ እስከ ቆጵሮስ እስከ አንጾኪያ ድረስ ዞሩ። ቃሉንም ለአይሁድ ብቻ እንጂ ለአንድስ እንኳን አይናገሩም ነበር። ከነርሱ ግን የቆጵሮስ የቀሬና ሰዎች የነበሩት አንዳንዶች ወደ አንጾኪያ መጥተው የጌታ የኢየሱስ ወንጌል እየሰበኩ ለግሪክ ሰዎች ተናገሩ። የጌታ እጅ ከነርሱ ጋራ ነበር። ቁጥራቸው እጅግ የሚሆን ሰዎች አምነው ወደ ጌታ ዘወራሉ። ወሬውም በኢየሩሳሌም ባለችው ቤተክርስቲያን ስለነርሱ ተሰማ። ባርናባስን ወደ አንጾኪያ ላኩት። እርሱም መጥቶ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው። ሁሉንም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ መከራቸው። ደግ ሰውና መንፈስ ቅዱስ እምነት የሞላበት ነበርና ብዙ ህዝብም ወደ ጌታ ተጨመሩ። ባርናባስም ሳውልን ሊፈልግ ወደ ጠርሰስ ወጣ። ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም ብዙ ህዝብን አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ። በዛ ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ አመለከተ። ይህም በቀላውዲዮስ ቄሳር ዘመን ሆነ። ደቀ መዛሙርትም እያንዳንዳቸው እንደ ችሎታቸው መጠን አዋጥተው በይሁዳ ለሚኖሩት ወንድሞች እርዳታን ይልኩ ዘንድ ወሰኑ። እንዲሁም ደግሞ አደረጉ። በባርናባስና በሳውል እጅ ወደ ሽማግሌዎቹ ሰን እግዚአብሔር የሚባርካት ቤተ ክርስቲያን ጸሎተ ቤተ ክርስቲያናችን በእግዚአብሔር በረከት ውስጥ እንድትሆን እግዚአብሔር የተባረከ ይሁን። ቤተሰባችን ለእግዚአብሔር በረከት የተመቸ ቤተሰብ እንዲሆን፣ በግል ሕይወታችን ለእግዚአብሔር በረከት የተመቻቸን ሰዎች እንድንሆን ነው። ና እቺ ቤተ ክርስቲያን የእግዚአብሔርን በረከት የተቀበለች ቤተ ክርስቲያን ስለሆነ የሷን ህይወት እንመለከታለን። እግዚአብሔር ይባርካት ቤተ ክርስቲያን። ለመግቢያ ይል ባለፉት ሁለት ሳምንታት አንደኛ የሐዋርያት ሥራ ምዕራፍ 10 በሰፊው ተመልክተናል። እንዴት ወንጌል ከኢየሩሳሌም ጀምሮ ወደ አህዛብ እንደገባ አብረን አይተናል። በተለይ ደግሞ እግዚአብሔር አምላክ ያው ከተናገረ ያደርገዋል እና ከኢየሩሳሌም አትውጡ መንፈስን እስክትቀበሉ ድረስ ብሏቸው ነበርና በኢየሩሳሌም ተጠበቁት። የእግዚአብሔር መንፈስ በላያቸው ላይ መጣ። ያ የእግዚአብሔር መንፈስ ከተቀበሉ በኋላ ግን ጌታ እንደተናገረው በኢየሩሳሌም ጀመሩ እንጂ ኢየሩሳሌም አልከረሙም። ከኢየሩሳሌም ወደ ይሁዳ ወደ ሰማርያ እስከ ምድር ዳርቻ ድረስ ጌታ እንደተናገረው እንደሄዱ ነው የምንመለከተው። ወንጌል እየሮጠ ነው ያለው። ምዕራፍ 10 ላይ እንዴት አድርጎ ወደ መተለቃ ቀርኔሊዮስ ወንጌል እንደደረሰ እንመለከታለን። እግዚአብሔር አብሯቸው ይሰራ ነበር እና ምክንያት ያደረገው የቆርኔሊዮስ ጸሎት ነው። እሱ ሲጸልይ ከቀኑ በ9 ሰዓት መልአክ ተገለጠለትና ቀርኔሊዮስ ሆይ ቶሎ ብለህ ሰዎችን ላክ። በኢዮጴ ስምዖን በሚባል ሰው ቤት ያለ ጴጥሮስ በዛ አለና እሱን ቶሎ ብለህ አስጠራው አለው። ከዛ በኋላ 3 ሰዎችን ላከ። ገና እሱ በመንገድ ያለ የእግዚአብሔር መንፈስ ጴጥሮስን ደግሞ ተነሳ ወደ ሰገነት ውጣ አለው። እየጸለየ ያለ 3 ጊዜ ራእይ ይመለከታል። ራእዩ ምንድነው? ወደ አህዛብ ትሄዳለህ ነው የሚለው። 3 ጊዜ ምን ይሆን ይያለ ያመነታ ጥያቄ ውስጥ ብዙ ባለበት ጊዜ 3 ሰዎች መጥተው በራንኳኩ መጥቶ አገኛቸው። አብረው ታደሩ። በነጋታው ተነስተው ወደ ቅሳሪያ ሄዱ። ወደ መተለቃ ቀርኔሊዮስ በመጡ ጊዜ ግን ምን አለ ጴጥሮስ? ለምንድነው የጠራችሁኝ አለ። የጠራኒ የመዳንን ወንጌል እንድትነግረን ነው አለ። እግዚአብሔር የተባረከ ይሁን። ጴጥሮስ አፉንም ከፍቶ የመዳንን ወንጌል ሲነግራቸው ገና ወንጌሉን ሰብኮ እንደጨረሰ በቃ አሁን ደና ሁኑ ሳይላቸው የእግዚአብሔር መንፈስ ቃሉን በሰሙት ሁሉ ላይ መጣ። እግዚአብሔር ይመስገን። ይሄንን አሁን ተመልክተናል ባለፈው 2 ሳምንት። የሐዋርያት ሥራ ምዕራፍ 11 ከቁጥር 1 እስከ 18 ያለው ክፍል ደግሞ ጴጥሮስ ያንን ሁሉ ያየውን ነገር ይዞ ወደ ኢየሩሳሌም ይሄዳል። በዛን ጊዜ በይሁዳ ያሉት ደግሞ የአይሁዳ ማኞች በጴጥሮስ ወደ ቅሳሪያ መሄድ፣ በጴጥሮስ ከአይዛብ ጋር ምግብ መብላት በጣም አዝነው ነበሩ። ከብዙ ነገር ከተሰበከው ስብከት በላይ ያሳዘናቸው ነገር እንዴት ከአይዛብ ጋር ተቀምጦ በላ ነው። እንግዳውስ በእነዚህ ቁጥሮች ውስጥ ሐዋርያው ጴጥሮስ ወደ ኢየሩሳሌም ሄዶ ነገራቸው፣ የሆነውን ነገር አስረዳቸው። እኔም ምን ላድርግ? ሲጸልይ ነበር ከቀኑ 6 ሰዓት በተመሰጦ ሆኜ ያለው ራእይ ያየው እኔ አርጋው አላውቅም አልበለም እነዛን ያየዋቸው በሸማ ውስጥ የመጡትን ሰዎች ሁሉ አልኩኝ። ሂድ ሳትጠራጠር፣ መጥተው በርም ያንኳኩ ሰዎች አሉ፣ አብራቸው ሂድ አለኝ። ሄድኩኝ። ቃሉን በተናገርኩ ጊዜ የእግዚአብሔር መንፈስ በላያቸው ላይ መጣ። ወገኖቼ አንድ ነገር እግዚአብሔር በዛ ስፍራ ያስተማረኝ እግዚአብሔር የሰው አይን አይቶ ወይም ፊትን አይቶ እንደማያደላ እኔ አውቃለሁ ብሎ ነገራቸው። ምዕራፍ 11 ቁጥር 18 ላይ እንደዚህ አሉ። በኢየሩሳሌም በይሁዳ ያሉት ወገኖች እንደዚህ አሉ፣ እንኪያስ እግዚአብሔር ለአይዛብ ደግሞ ለሕይወት የሚሆን ንስሐ ሰጣቸው እያሉ እግዚአብሔርን አከበሩ። ክብር ሁሉ ለእግዚአብሔር ይሁን። በቃ እግዚአብሔር አሁን ልዩነት አቆመ። አጥር ፈረሰ፣ ድልድይ ተሰራ። ባሪያ የለም፣ ጨዋ የለም፣ አይሁድ የለም፣ ግሪክ የለም፣ ወንድ የለም፣ ሴት የለም። ይሄ የመንግሥት ወንጌል ሁሉንም የሚያድን እንደሆነ አሁን አውቀናል ብለው እግዚአብሔርን አመሰገኑ። ክብር ሁሉ ለእግዚአብሔር ይሁን። ሶስተኛው ለመግቢያ ይህ የምናየው ሐሳብ ያለንበትን ዘመን የአብያተ ክርስቲያናት ሁኔታ ደግሞ ማየት በጣም ጥሩ ነው። በአሁኑ ሰዓት የምዕራባውያን ቤተ ክርስቲያን በዩሮፕ በኖርዝ አሜሪካ ያሉት ቤተ ክርስቲያን ሁኔታ ስናይ ላለው ለዘመኑ ጥያቄ መልስ ምንም ነገር የላቸውም። እየሞቱ እና እየተዘጉ ያሉበት ጊዜ ነው። በሃያኛው ክፍለ ዘመን ሚሽነሪን ወደ አፍሪካ ወደ ላቲን አሜሪካ ይልኩ የነበሩት ቤተ ክርስቲያኖች አሁን መላክ አቁመዋል። ሚሽነሪዎች አሁን የሚመጡት ከላቲን አሜሪካ ነው። ሚሽነሪዎች የሚመጡት ከአፍሪካ ነው። ምክንያቱም ብዙ ነገር ተለዋውጣል። የዓለምን ግሎባል ሚሽን በምናይበት ጊዜ እና ቤተ ክርስቲያን እየሞተች ያለችበት ጊዜ ነው። ግን እያደጉ ናቸው ቤተ ክርስቲያን አባተ ክርስቲያን እየሰፋሽ ነው የሚባሉት ደግሞ በአፍሪካ በኤሽያና በላቲን አሜሪካ ያሉት አብያተ ክርስቲያናት አንድ ታላቅ እግዚአብሔር ሰው ጆን ስቶት ነው የሚባሉት እንደገመገሙትና በመጻፋቸው ላይ እንደጻፉት ስፋታቸው 1 ማይል ነው ጥልቀታቸው ግን 1/2 ኢንች ነው ማለት ቁጥራቸው ይብዛ እንጂ መረዳታቸው በጣም ትንሽ ነው ፀሐይ ሲወጣባቸው የሚከስሙ አይነት ክርስቲና ነው ያላቸው ሶሊድ አይደሉም ቁጥር አለ ብዙ ናቸው እነሱ ቢሆን ደግሞ ጥልቀት የላቸውም ብለው ተናግረዋል ስለዚህ ለጊዜው ጥያቄ ማን መልስስት ዓለም በየቦታው የፈነዳዳች ነው ያለችው በከተማችን ያለው ትልቅ ችግር አለ በዓለም ዙሪያ ብዙ ሰዎች በጭንቅ ላይ ነው ያሉት ለዘመኑ ጥያቄ መልስ ልትሆን የምትችል ቤተ ክርስቲያን ማን ትሆን የዛሬው የመልእክቴ ዋና ሐሳብ ላምብቦ አንድ ላይ እናምብቦ ፓወርፖይንት ላይ ካያችሁ የመጀመሪያ ያንጾኪያ ያይዛብ ቤተ ክርስቲያን ልደትና እድገት የወንጌል አገልግሎታ ምን እንደመስል ሲሆን የምናየው ዛሬ ላለነው ደግሞ ለኛ ምሳሌነቷን እንመለከታለን እቺናት ቤተ ክርስቲያን ለእግዚአብሔር በረከት ራሷን ያዘጋጀች ቤተ ክርስቲያን እቺናት የምትመስለው የደንቨሯ ናት የአዲስ አበባዋ ናት የኬንያዋ የጀርመኗ ሳይሆን አሁን የምንለው የጌታ ቤተ ክርስቲያን ለበረከት የተመቻቸች ቤተ ክርስቲያን ምን ትመስላለች የምለውን ስናይ የአንጾኪያን ቤተ ክርስቲያን ዛሬ ካነበብነው ከእግዚአብሔር ቃል ውስጥ ማየት እንችላለን እሷን እንድንመስላት ወደ እሷ እንድንዘረጋ እግዚአብሔር ሁላችንንም ይርዳን አሜን 7 ነጥቦችን አንስተን እንመለከታለን ቺ ቤተ ክርስቲያን ለበረከት የተመቸች ካደረጋት ነገር አንዷ የተመሰረተችው የመጀመሪያው ነጥብ በስደት በተበተኑ አማኞች መጀመሯ ነው የተመሰረተችው በስደት ምክንያት በተበተኑ አማኞች ነው ምዕራፍ 11 ቁጥር 19 ላይ በስጢፋኖስ ላይ በተደረገው መከራ ቃሉን እስከ ቆጵሮስና እስከ አንጾኪያ ድረስ ይናገሩ ነበር ይላል ስር ያሰመርንበት ክፍል በተደረገው መከራ የተበተኑት ሰዎች ናቸው እቺን ቤተ ክርስቲያን የጀመሯት ዛሬ ያለችው ቤተ ክርስቲያን ከመከራ በከባድ ፍጥነት የምትሸሽናት መከራና ቤተ ክርስቲያን መከራና አማኝ እንድገናኙ አትፈልግም ነገር ግን መከራ አንዱ ዋና ቤተ ክርስቲያንን ጠንካራ የክርስቲያን ህይወትን ጠንካራ የቤተሰብ ህይወትን ጠንካራ የሚያደርገው መከራ ነው መከራ የሌለው ህይወት ያልተፈተነ ያልተሞከረ ህይወት ነው ብዙ ጊዜ ሰዎች ቡና ሲጠጡ ታላላችሁ አንድ ያልገባኝ ነገር የገባችሁ ሰዎች እንድትነግሩኝ የምፈልገው ነገር ካፊን የሌለው ቡና አለ ምንም ካፊን የሌለው ቡና እኔ ወይ ቡና አልጠጣም ወይ ከጠጣው ካፊን ያለበት ነው የምጠጣው አልፈው አለው ምን ያደርጋል ቡና የምጠጣው ለካፊኑ ነው እንደዛው በዛው መጠን ደግሞ ዲካፊኔትድ የሆነ ክርስቲና ያላቸው ሰዎች አሉ ምቆነጥጥ ነገር ውስጣቸው የሌለ ችግር የሚባል ነገር መስማት የማይፈልጉ እንዴት ተነካው የሚሉ ብዙ ሰዎች አሉ። እቺ ቤተ ክርስቲያን ግን የተመሰረተችው በመከራ ውስጥ ያለፉ ባሉ ሰዎች ነው። በየትኛው መልኩ ዛሬኛ መከራን አንፈልግም። እንዳው መከራ ሲደርስብን እግዚአብሔር ከዚህ ነገር መራራ ነገር ጣፋጭ ነገር ሊያወጣ ይችላል። እግዚአብሔርን ለሚወዱት እንዳሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን የምለውን ሐሳብ እንኳን እንረሳለን። ጌታችን ኢየሱስ ክርስቶስ ግን በመከራ ውስጥ አልፎ በመከራ ውስጥ ለምናልፈው ሁሉ ደግሞ ምሳሌ ወይም ፍለጋ ትቶልን ነው ያለፈው። ፊልጵስዩስ 1:29 ላይ የተጠራችሁት በስለ እርሱ መከራ ልትቀበሉ እንጂ በርሱ ብቻ ልታምኑ አይደለም። ደግመ ላምብቦ የተጠራችሁት ስለ እርሱ መከራ ልትቀበሉ እንጂ በርሱ ልታምኑ ብቻ አይደላችሁ። ላምን ብቻ ነው የተጠራውት ብሎ ቁጭ ያለ ሰው አለ። እስቲ ይሄንን የእግዚአብሔር ቃል ነው ብሎ የሚያምን ሰው አሜን ይበል። እግዚአብሔር የተባረከ ይሁን። በፍጹም የሆነ ነገር አንፈልግም። ሐዋርያው ጳውሎስ ቆላሲያስ 1:24 ላይ አሁን በመከራዬ ስለናንተ ደስ ይለኛል በመከራዬ ደስ ይለኛል ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደላችሁን እፈጽማለሁ ይላል። ክርስቶስ ኢየሱስ በመስቀል ላይ ተፈጸመ ባለ ጊዜ የደህንነታችን ነገር ተፈጽሟል። የቀረ ምንም ነገር የለም። ግን ወንጌል እንዲሮጥ የእግዚአብሔር ሥራ እንዲሰራ ወንጌል ለሌሎች እንዲደርስ ወንድሞች እቶች ሆይ ከኛ የምቆረስ ነገር መኖር አለበት። እኛ ሳያመን ሌላው ሰው ሊፈወስ አይችልም። እኛ ሳንሰጥ ሌሎች ሰዎች ሊቀበሉ አይችሉም። እንዳውም ሰው ልናጽናና የምንችለው ልንገራቸው አይደለም ባለፍንበት መከራ ነው። ባለፍንበት መከራ ነው። ስለዚህ ሐዋርያው ጳውሎስ ሰዎችን ያጽናናስ የነበረው እሱ ራሱ ካለፈበት ሁኔታ ተነስተው ነው። ወንድሞች ሆይ በእስያ ስለደረሰብን ነገር እንድታውቁ እንፈልጋለን። የሞት ሽታ እስኪሸተን ድረስ ያለ ልክ ከብዶብን ነበረ ይላል። ነገር ግን ከዛ መከራ ውስጥ ሐዋርያው ይዞ የወጣው ይሄ መከራ ዝም ብሎ አላፊ መከራ ሳይሆን የክርስቶስን መከራ እንዲካፈል እንዳደረገው ደግሞም ለሌሎች በመከራ ላሉት መጽናናት ምክንያት እንዲሆን እንዳለፈበት ይናገራል። ስለዚህ የምስራች ልንገራችሁ፣ በሁኔታዎች ውስጥ በጣም በጥበት ውስጥ የምታልፉ ሰዎች ማን ያውቃል እግዚአብሔር ለወንጌል በዛ ውስጥ አሳልፎን ቢሆን። ፓስተር አንተ የምትለው መከራ ምን አይነት ነው? እኔ እኮ ሰባኪ አይደለሁም ልንል እንችላለን። ኤርምያስ ስለሰበከ ጉድጓድ ውስጥ ገባ። ዮሴፍ ግን ሕይወትን ስለኖረ ነው ጉድጓድ ውስጥ ገባው። አላረገውም። አንቺ የምትሆን የጶጢፋራን ምስት አላረገውም። ሁሉ ነገር ጌታዬ ሰጥቶኛል፣ ከአንቺ በቀር ምን ጎሎኝ ነው እዚህ ውስጥ የሚገባው በማለቱ። እውነት ለመናገር ክርስቶስ ኢየሱስን መስለን ለመኖር የምንፈልግ በሙሉ በአንድም በሌላም መንገድ መከራ ያገኘናል። ጻድቅ ሎጥም ራሱን እያስጨነቀ ይላል የእግዚአብሔር ቃል። ስለዚህ የአንጾኪያ ቤተ ክርስቲያን የምትተውልን የመጀመሪያው ነገር የተጀመረችው ሁኔታ ባልተመቻቸው ሰዎች ነው። ሁኔታ አልተመቸንም። በተለያየ ፈተና ውስጥ እያለፍን ነው። የእግዚአብሔርን ስራ እንዳንሰራ አይከለክለንም። ክብር ሁሉ ለእግዚአብሔር ይሁን። ሁለተኛ አባላቶቿ ለሁሉ ወንጌልን የምናገሩ ሁላችንም ለሁሉ ሰው ወንጌልን የምንናገር ሲሆን ነው ለእግዚአብሔር በረከት የምንመቸው። አነባዋለሁ እግዚአብሔርን ቃል። በእስጢፋኖስም ላይ በተደረገው መከራ የተበተኑት እስከ ፍንቄ፣ እስከ ቆጵሮስ፣ እስከ አንጾኪያ ድረስ ዞሩ። ቃሉንም ለአይሁድ እንጂ አንድስ እንኳን አይናገሩም ነበር። እነዚህ እኛን ነው የሚመስሉት። እነሱ እየመረጡ ለአይሁድ እንደምናገሩ እየመረጥን ለአበሾች ነው የምንናገረው። ስፓኒሽ ነው አልናገርም፣ አበሻ ነው እነግረዋለሁ፣ አፍሪካን አሜሪካን ነው አልነግረውም፣ አበሻ ከሆነ ግን የትም ገብቼ እነግረዋለሁ። አያችሁ፣ በዛን ጊዜ እንደዚህ የሚያደርጉ ሰዎች ነበሩ። ግን ይሄ ለእግዚአብሔር በረከት አያመቻቸንም። ለእግዚአብሔር በረከት የሚያዘጋጀን ወንጌል ለሁሉ ስለሆነ ለሁሉ እንድንናገር ነው። ኧረ ክብር ለእግዚአብሔር ይሁን። ይኸውላችሁ የእግዚአብሔር ቃል ምን ይላል? አንዳንዶች ግን ወደ አንጾኪያ መጥተው የጌታ ኢየሱስ ክርስቶስን ወንጌል እየሰበኩ ከአይሁድ አልፈው ለግሪክ ሰዎች ተናገሩ ይላል። እግዚአብሔር ይመስገን። ሁላችንም መናገር ብንችል፣ ሁላችንም ለሁላችን ለሁሉ ሰው መናገር ብንችል፣ እግዚአብሔር እኛም ባስቀመጠበት ስፍራ በመስሪያ ቤታችን፣ በትምህርት ቤታችን፣ ጎረቤቶቻችን ዙሪያ የክርስቶስ ኢየሱስን ወንጌል ይላል። አቤት ይገርማል። እግዚአብሔር ይመስገን። በነፃ የተቀበልነውን ነፃ የሚያወጣውን የጥያቄ መልስ የሆነውን ይህንን ወንጌል ይናገሩ ነበር። እግዚአብሔር ይመስገን። የአንጾኪያ ቤተ ክርስቲያን እንዴት ነው የተጀመረችው? በመከራ ውስጥ በመከራ ምክንያት በተበተኑት ሰዎች ነው። በማን ነው የተጀመረችው? ታይትል በሌላቸው ሐዋርያ ባልሆኑ፣ ፓስተር ባልተባሉ፣ ነቢያት ባልተባሉ፣ ነገር ግን በሄዱበት ስፍራ የጌታን ወንጌል በሚናገሩ ሰዎች ነው የተጀመረችው። ሶስተኛ የእግዚአብሔር እጅ የምታይባት እግዚአብሔር የሚባርካት ቤተ ክርስቲያን የእግዚአብሔር እጅ የምታይባት። እስቲ ጥያቄ ልጠይቃችሁ፣ እግዚአብሔር እጅ ያልታየበት ትዳር ምን ይመስላል? የእግዚአብሔር እጅ የማይታይበት ቤተ ክርስቲያን ምን ይመስላል? የእግዚአብሔር እጅ የማይታይበት ኑሮ ምን ይመስላል? የእግዚአብሔር እጅ የሌለበት ቢዝነስ ምን ይመስላል? የእግዚአብሔር እጅ የሌለበት ማህበር ምን ይመስላል? እነዚህ ሰዎች ግን እግዚአብሔር የተባረከ ይሁን፣ እጁ ምልክቱ ነው። እግዚአብሔር ይመስገን። በሚያደርጉት ነገር በሙሉ የእግዚአብሔር እጅ አብራቸው ናት። ቁጥር 21 ላይ የጌታ እጅ ከእነርሱ ጋር ነበረ፣ ቁጥራቸው እጅግ የሚሆን ሰዎች አምነው ወደ ጌታ ዘወር አሉ። የእግዚአብሔር እጅ አብራቸው ነበረች። ማቴዎስ 28:20 ላይ እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ብሏቸው ስለነበረ በሚሄዱበት ስፍራ ቃል ክዳኑን ጠብቆ ጌታ አብሯቸው ይሰራ ስለነበረ ውጤቱ ምን ሆነ? ውጤቱ ቁጥራቸው እጅግ የሚሆን ሰዎች ያመኑ ወደ ጌታ ዘወር ይላሉ። እቺ እጅ ትምጣለን። ስቲጆቻችሁን አምሱና እጅ ትምጣልን በሉት። እቺ እጅ በማከላችን ትገለጽ። ክብር ለእግዚአብሔር ይሁን። ምራፍ 3 ላይ ሐዋርያት ሥራ እቺ እጅ 40 ዓመት በሙሉ ሽባ የነበረ በቤተ መቅደስ የሚቀመጥ ሰው ገንዘብ የሚሰጣቸው መስሎ ወደነ ጴጥሮስ ሲያይ ጴጥሮስ ወደሱ ትኩር ብለ ወደኛ ይያለው ብርና ወርቅ የለንም ያለንን እንሰጣለን በናዝሬቱ በኢየሱስም ተነሳና ተመላለሳል። ወዳውኑ ቁርጭምጭምቱ ጸላ ዘሎ ቆመ ተከትሏቸው ወደ ቤተ መቅደስ ገባ። ብዙ ሰዎች የሆነውን ነገር አይቶ መጡ። ወንጌል ተናገረ። በአንድ ጊዜ 3000 ሰዎች ዳኑ። የእግዚአብሔር እጅን ያደርጋል። ምራፍ 5 ላይ ሐናንያና ሳጲራ ይኸው ነው ብለው ከሸጡት ከሽያጩ ገንዘብ አስቀርተው መጡ። ጴጥሮስ ሐናንያ ሆይ በዚሁ ያህል ነው የሸጥከው አለ። ተስማምተዋልና የእግዚአብሔርን መንፈስ ልትዋሽ ትችላለህ እኔ አለው። ሁለቱም በዛን ቀን ወደቁ ሞቱ። ከዛ በኋላ ፍርሃት እግዚአብሔር በሁሉ ላይ ወደቀ ይላል የእግዚአብሔር ቃል። ሰዎች ደፍረው አይተባበሯቸውም ነበር። ወይ ይገባሉ ወይ ይወጣሉ እንጂ እንደ ማህበር ቤት አይቀላቀሉም ነበር። የእግዚአብሔር እጅ ይህንን ያደርጋል። ምራፍ 8 ላይ ፊልጶስ ወደ ሰማርያ በሄደ ጊዜ ጨለማው ተገፈፈ፣ የጽድቅ ብርሃን በራ፣ አጋንንቶች ወጡ፣ ሰዎች ደስ አላቸው። የእግዚአብሔር እጅ ይህንን ያደርጋል። እግዚአብሔር የተባረከ ይሁን። ምራፍ 9 ላይ ሳኦል ከሊቀ ካህናት የስልጣን ደብዳቤ ተቀብሎ ወደ ደማስቆ ይሄድ ነበር። ያ የእግዚአብሔር እጅ መንገድ ላይ አቆመው። ሳኦል ሳኦል ስለምን ታሳድደኛለህ አለው። አሳድጄ እንደሆን ጌታ ሆይ አንተ ማን አለ። እኔ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ነው አለው። ምን ላድርግ አለው። ወደ ከተማ ግባ፣ የምታደርገው ነገር ይነገርሃል አለው። የእግዚአብሔር እጅ ይህን ያደርጋል። ክብር ለእግዚአብሔር ይሁን። ይሄ የእግዚአብሔር እጅ ሐዋርያው ጴጥሮስ ተነስቶ ወደ ሊዳ በሄደበት ጊዜ ኤልያ የሚባል ሰው 8 ዓመት በአልጋ ቁራኛ የነበረ ሰው አየውና ኤልያ ሆይ ኢየሱስ ክርስቶስ ይፈውስሃል አለው። ተነሳና አልጋህን አንጥፍ ባለው ጊዜ ያቺ እጅ አስነሳችው። እግዚአብሔር የተባረከውን ተነስቶ ራሱን ረዳ። ቼ እግዚአብሔር እጅ ዶርቃ የምትባለዋ ሞታ የነበረች ሴት ቺ ሴት እኛን የምትረዳ እናትና እባክን አሉ። ሞታለች እኮ። ሁሉንም አስወጥቶ ወደዛ ገባና ምን አለ? ተነሽ ነው ያላት። ተነስታ ቆመች። እግዚአብሔር የተባረከውን አውጥቶ ሰጣቸው። የእግዚአብሔር እጅ ይህንን ያደርጋል። አረ የእግዚአብሔር እጅ ትምጣልን። አረ የእግዚአብሔር እጅ ይምጣልን። አረ እጆቻችሁን አንሱና እጁ ትምጣልን። እጁ ትምጣልን። ሃሌሉያ። እጁ ትምጣልን። የእግዚአብሔር እጅ የማይታይበት አገልግሎት አንፈልግም። የእግዚአብሔር እጅ የማይታይበት ቤተ ክርስቲያን አንፈልግም። የእግዚአብሔር እጅ ያልታየበት ትዳር አንፈልግም። የእግዚአብሔር እጅ ያላገዘው ስራ አንፈልግም። የእግዚአብሔር እጅ ሃሌሉያ፣ እጁ ትምጣልን። እግዚአብሔር የተባረከ ይሁን። ዛሬ ይህንን እጅ ሰዎች ይፈልጋሉ። ይህንን እጅ ሲያጡ ደግሞ ተመልሰው ይሄዳሉ። ሰዎች ይህንን የእግዚአብሔርን ጣት ይፈልጋሉ። ክብር ለእግዚአብሔር ይሁን። ይህንን የእግዚአብሔርን ጣት ሲያጡ ተመልሰው ይሄዳሉ። የእግዚአብሔር እጅ ከነሱ ጋር ነበረች። ብዙ ብር የላቸውም፣ ብዙ ህንፃ የላቸውም። ግን አንድ ነገር የሚያውቁት ነገር በሄዱበት ስፍራ በሙሉ የእግዚአብሔር እጅ አብሯቸው ነበረች። ሁሉ ይቅርብን፣ እጁ ትምጣልን። ሁሉ ይቅርብን፣ እጁ ይምጣልን። ሃሌሉያ። አው ጌታ ኢየሱስ ክርስቶስ ትላንትና ዛሬም ለሁሉ ጊዜም ያው ነው፣ አይለወጥም። እጁ አለች፣ ከፈለግነው እናገኘዋለን። እግዚአብሔር የተባረከ ይሁን።
የቃል ፍቺ ያበራል፣ አይተለወጥም። ዛሬም ይሰራል፣ ዘላለም ይኖራል። ያበራል።